ዛሬ ለማስተዋወስ የመረጥነው ታሪክ በጊዜው የራዲዮ መስሄድ ፕሮግራማችንን የመከታተል ድል ነበራችሁ አድማጮቻችን፣ የእናንተም ነው።
ዶክተር ዳዊት በቀለ ይባላሉ። በመስራቃዊ ስዊድንዋ የኡሜ ከተማ ኗሪ ናቸው።
ያን የቀደመ ሁኔታ በዛሬው ውስጥ የሚያሳዩ ነውጋቸው እንሰዳችሁ። ሰላም ጤና ይስጥልኝ ዶክተር ዳዊት፣ ከረጅም ወራት በኋላ መልሰን መገናኘታችን ነው። እንኳንም በሰላም በጤና መልሰን ተገናኘን።
ጤና ይስጥልኝ አሉላ፣ በጣም አመሰግናለሁ። ከአመት በኋላ መገናኘታችን ነው። እኔም ደስ ብሎኛል ስለጋበዛችሁኝ።
በስራ ላይ ሆኖ ለኮቪድ-19 መጋለጦን እንደተረዱና ታመው ወደ ቤት በመጡበት ሰዓት ነበር ያገኘሁት። በነበሩት 14 ቀናት ውስጥ የህመሙን ሂደት በምን ደረጃ ላይ እንዳሉ እርሶ ከገጠሙት ለአድማጮች ሊረዱ የሚችሉ ሐሳቦችን ያካፍሉ ነበር በምን ላይ እንዳሉ። ዛሬ ከአንድ አመት በኋላ ስራ ላይ ሆኖ ሳገኘሁት የኮቪድ ሁኔታ ጨርሶም የተጠናቀቀበት ቦታ አይደለም ያለ ነው። እንዴት ነው ስራ ቦታ፣ ቤተሰብ፣ አካባቢው ምን ይመስላል?
በእውነቱ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዳልከኝ የዛሬ አመት ልክ በዚህ ጊዜ በኮቪድ-19 ምክንያት ታምሜ ቤት ነበር ያረፍኩት። በሽታው እንደምናውቀው ከጀመረ ጥቂት ወራት ነበር ብዙዎቻችንን ያስደነገጠ ነበር። በመጀመሪያ እኔም በምሰራበት በድንገተኛ ክፍል ሌሎችን በሽተኞች አይቼ የራሴን መታመም ከቤተሰባችንም ሬዛን ጊዜ እናቴም ታማ ነበር እና የቤተሰብም ሁኔታ ሁሉ በጣም ነበር ያስደነገጠን። በዚሁ ምክንያት ደግሞ የሚያውቁን በተለይ በዚህ በአውሮፓም በኢትዮጵያም በአሜሪካም በዓለም ዙሪያ ያሉ ወገኖቻችን ሁሉ እየደወሉ ፍቅራቸውን ሀሳባቸውን አሳይተውናል። ሐኪም ሆኖ መታመም እንዳልከኝ በአንድ በኩል ትልቅ የህይወትም ልምድ ነው፣ ሌላው ባለፈበት በኩል ማለፉና ለእኔ ትልቅ ልምድም ሆኖኛል። እንደገናም ድኖ ደግሞ በሽተኞችንም ለማከም መቻል ይህ መታደል ነው ነው የምለው።
በቀጥታ አሁን ወዳሉት ሁኔታ ልውሰዶ። የዛሬ ዓመት በታመሙበት ጊዜ ከህመም ተሽሎት መልሰው ወደ ስራ ገብተዋል። ነገር ግን እያንዳንዷን ቀን እንደ ማንኛውም ለኮሮና ቫይረስ እንደተጋለጠ ህመምተኛ ህመሙን የሚያስታምም ሰው ሆነው ነበርና ስንነጋገር፣ ወደ ስራ ሲመለሱ ምን የተለየ እይታ እንዲኖረው አደረገው? ያ ጊዜ ለህይወትም የሚያሰጋ ፈታኝ የሆነ የበሽታ አይነት ነበርና ይሁም ደግሞ በተመሳሳይ ሰዓት ወላጅናቶም ታመው የነበረበት የህመምን ሁኔታ በተለየ ስሜት እንዲያዩ የሚያስገድድ ይመስለኛልና ለህሙማኖ ቀድሞውንም የቀረበ አስተሳሰብ ቢኖር እንኳን በታማሚነት ማሳለፉ ምን የተለየ አመለካከት እንዲኖረው አደረገው?
በእውነቱ የሚፈጥረው ሁኔታ በጣም የተለየ ነው። ሰው መታመሙ ብቻ አይደለም፣ ወደ ድንገተኛ ክፍል በሽተኞቻችን ሲመጡ ሁላችንም ይህ የመከላከያ ጭንብሉን አጥልቀን እንደገና ሁሉም ሰው ተዘጋጅቶ ነው። ድሮ አንድ በሽተኛ ወደ ሐኪም ቤት ሲሄድ የሰውን ፊት የነርሱን የሐኪሙን የዘመድን ፊት አይቶ እንኳን ይጽናናል። አሁን ግን በሽተኛው እንኳን የሚከተለው ዘመድ የለም በዚህ በኮቪድ አማካኝነት እና እንኳን በሀገራችን በዚህ በሰለጠነው ዓለም በሽተኛ ሆኖ ታሞ ሲመጡ ያለው ጭንቀት ያለው መጠዳደፍ በጣም የሚያስጨንቅ ነው እና ይሄ ልቤን በጣም ነበር የሚነካኝና ሰው እርዳታ በሚያስፈልገው ጊዜ በጭንቀት ባለበት ጊዜ ያው ኮቪድ ስለተባለ ሌላውም ራሱን መጠበቅ ስላለበት በህይወት ውስጥ የሚፈጥረው ጫና ትልቅ ነው። እንግዲህ በዚያ በሆስፒታል አካባቢ ያለውም ማለቴ ነው። በቤት አካባቢ ደግሞ አንድ ሰው እንግዲህ ይሄ በሽታ ለአንዳንዱ እንደ ቀላል ጉንፋን ሆኖ ሊሆን ይችላል፣ ግን በቀናት ውስጥ ከባድ ወደሆነ የመተንፈስ ችግር፣ ከፍተኛ ህመም፣ ስቃይ ሲያልፍ አንዳንዴ ድንገተኛ እርዳታ ከሚደረግለት ነገር ሌላ ብዙ የሚደረግለት ነገር ሳይኖር ሲቀር ያስጨንቃል እና ይሄ በእውነት ትልቅ ትምህርት ሆኖኛል። ለበሽተኛም ያለኝን ነገር ደግሜ እንዳስብም አድርጎኛል። ስላለፍኩበት
ዶክተር ዳዊት እንግዲህ አንድ አመት ብዙ ነገሮችን ዓለም የተመለከተበት በተለይ በአውሮፓ ይሁን በዚህ በዩናይት ስቴትስ እጅግ ክፋውን ጊዜ አልፈናል ማለት ቢቻልም ሶስተኛውን ዙር የወረርሽኙን ማዕበል ማስቀረት ተሳናት በተባለችው አውሮፓ የተፈጠረው ስጋት ባለበት ሁኔታ ምን መልክ አለው? በዚህ በዩናይት ስቴትስም ብዙ ለውጦች የታዩበትም ቢሆን በተለይም ደግሞ ከቅርብ ወራት ወዲህ የክትባት አሰጣጡ ከ100 ሚሊዮን በላይ ህዝብ ክትባት ያገኘበትም ቢሆን አሁንም ከሚያሳስበው አደጋ ውስጥ አልወጣንም በሚል አስተዳደሩ ብዙ ስራዎችን ለማድረግ የሚሞክርበት ስለህመሙም ያንሃል ግዴለላቸው ወይም ደግሞ የሚደረገው ጥንቃቄ የታከታቸው ሰዎች ለዛ ከዚህ ቀደም ላይ የነከፋ ሁኔታ ጋባዥ እንዳይሆኑ ወደዚያ ሁኔታ እንዳይመለስ አሳሳቢነቱ ዛሬም አለና በአውሮፓ እርሶ ባሉበት ስዊድን አጠቃላይ ይዞታ ምን ይመስላል? በሆስፒታል ህሙማን ቁጥር ቀነሰ? ሰዎች የተሻለ ጥንቃቄ ያደርጋሉ ወይስ አሁንም አሳሳቢነቱ እንዳለ ነው?
በእውነቱ እንዳልከው ነው። አሁን ይሄኛው ሶስተኛው የዚህ የወረርሽኑ ማዕበል በአንድ በኩል የክትባቱ መኖር ደስ ቢያሰኝም ሰዎች እየደከማቸው እየታከታቸው ይመስላል እና እንግዲህ ከአመት ከአራት ወር ከአምስት ወር ከጃንዋሪ 2020 ጀምሮ እንግዲህ ይሄ ነገር ከተከሰተ ጀምሮ ነገሮች በጣም በስተዋል እና የመታከት ነገርም ቢኖር ይሄን ነገር መቀጠሉ በተለይ በፊት ያልተጎዱ ሀገሮች አሁን የበለጠ ለዛ ነገር እየተጋለጡ መሆናቸው ያስጨንቃልና ዋናው የሰው ህይወት እዚህ በአውሮፓ ውስጥ እንደዚህ ያስጨነቀ እንደገና ለመልሰህና እዚህ ብንሆንም የኢትዮጵያም ነገር ያስጨንቀናል። እዛም ያለው ነገር እየበዛ መምጣቱ ትልቅ የሚያስጨንቀን ነገር ነው። እንዳልከው በመኖርበት በስዊድን ሀገር ውስጥ በአሁኑ ጊዜ ያው ክትባቱን እየጨመሩ ነው። ወደ 16% የመጀመሪያውን ክትባት አግኝቷል፣ 6% ደግሞ ሁለተኛውን እና የተለየ ዝግጅትም ቢሆን ይሄ አውሮፓ የተባለው በተነጻጻሪ ሀብታም እንኳን አገር ቢሆን ያለው ጭንቀት ያለው ሀዘን አሁንም እንደበዛ ነው። በሽታው አሁንም እንደጨመረ ነው ያለው። ምናልባት ጥቂት መሻሻሎች አንዳንድ ቦታ ታይተው ይሆናል። ምንም የተለየ ትልቅ ለውጥ የሚባል ነገር የለም። ያልዘጉ ሀገሮች አሁን እየዘጉ ነው። እንደ ቼክ ያሉ ሀገሮች መጀመሪያ ደህና የነበሩ አሁን በሶስተኛው ዙር በጣም እየተጠቁ ነው እና ችግሩ እንዳለ ነው። ለዚህም ሀገር ውስጥ ቢሆን
መልካም። በህመም ውስጥ አልፈው ብዙ ጥረት ያደረጉ ከዚህ ቀደም ያደረጓቸው ሙከራዎች ክትባቱን ጨምሮ ፍሬያማ ውጤት እያመጡ ባሉበት እንኳን አሳሳቢነቱ ዛሬም አልቀለለም እና እስኪ ጠቀስ አድርገውታል ይሄን ሁኔታ ወደ ኢትዮጵያ እንወስደው። በቅርቡ ወደ ኢትዮጵያ ተጉዘው እንደተመለሱ ተረድቻለሁ። ከዚህ ቀደምም የበጎ አድራጎት ስራዎችን ኢትዮጵያ ውስጥ ያደርጋሉ። ምን ታዘቡ? ኢትዮጵያ ያለው ሁኔታ ዛሬ ይበልጥ እያነጋገረ ይበልጥም እያሳሰበ ነው። አዲስ አበባ ውስጥ የሆስፒታል መኝታዎች ሞልቶ ህሙማንን መቀበል አልቻልንም የሚባልበት ደረጃ፣ በኮቪድ ታሞ የሚሞቱ ሰዎች ቁጥር እየጨመረ ባለበት፣ የታማሚዎች ቁጥር እየጨመረ ባለበት ጊዜ ውስጥ ነው ያለ ነው እና ቀደም ሲል መጀመሪያው አካባቢ የተደረጉ ጥንቃቄዎች ኋላ ላይ ቸል በመባላቸው ይህ ሁኔታ መከሰቱን ነው የህክምና ባለስልጣናት የሚናገሩት እና እርሶ የሁለቱንም ዓለም እንደተመለከተ ይልቁንም ደግሞ በድንገተኛ እርዳታ በሚሰጥበት የሆስፒታል ክፍል ውስጥ በየቀኑ ያን አይነት ህክምና ለሰዎች እንደሚሰጥ ሐኪም በኢትዮጵያ ያለውን ሁኔታ እንዴት ይገመግሙታል? ምን ታዘቡ?
ሀገራችን ውስጥ ትልቁ ሀብት አለ የምንለው ፍቅር ነው፣ መተሳሰብ ነው። ግን አሁን ባለንበት ሁኔታ ውስጥ ከዚህ ኮሮና ለረጅም ወራት እንደዚሁ ነገሩ እየሄደ ስለቀረ በእውነት የነበረው ጥንቃቄ እንደላላ አመለከታለሁ። አዎ፣ አልፎ አልፎ አሁንም ሰዎች የአፍ መሸፈኛ ያደርጋሉ፣ ርቀታቸውን ይጠብቃሉ። በዛው መጠን ደግሞ ከኑሮም የተነሳ የግድ ሰዎች አንድ ላይ የሚሆኑበት አጋጣሚዎች ብዙ ናቸው። አውቶቢስ ስንመለከት በአውቶቢስ ውስጥ ተፋፍገው ነው የሚሄዱት። መንገድ ላይ ስንመለከት በጣም ብዙ ነው። ሰዎች እንደረሱት ነው የምመለከተው። ምናልባት አዲስ አበባ አካባቢ ይሻል ይሆናል እንጂ ወጣ ሲባል ደግሞ በጣም እንደበዛ ነው የምናየው። እና አዲስ አበባ ከነበርኩኝ እንግዲህ 3 ሳምንት እንኳን አልሞላኝም ከዛ ከተመለስኩኝ እና በጣም ብዙ ሰው እየሞተ ነው። ከዚያም በሳምንት ልዩነት አሁን ስሰማ ከአንድ ቤት ውስጥ ወደ 2 ሰው እንደሞተ አባትና ልጅህን ሰማሁኝ። ብዙ የምናውቃቸው ሰዎች እንደዚሁ እየሞቱ ነው እና አገራችን ውስጥ ችግሩ እየባሰ ነው። ይሄንን ነገር መረዳት አለብን። አሁን ማድረግ የምንችለውን ትንሹን ጥንቃቄ እንኳን ማድረግ ያለብን ጊዜ ነው። እንዳልከው ነው፣ ሆስፒታሎች የሉንም። እንኳን አሁን ቀርቶ በተለይ በድንገተኛ ሕክምና ከዚህ እንኳ ከመጀመሩ በፊት ከ2-3 ዓመት በፊት ተመላልሼ እንዳየሁት ይሄ ድንገተኛ ሕክምና መቀበያችን በጣም ደካማ ነው በእውነቱ። ይሄንንም በተለይ በውጭ ያለንም ወገኖች እንድናስብ የሚፈልገው ማድረግ እንኳን ብንችል ለሀገራችን ማድረግ ያለብን አሁን መርዳት የሚገባን በዚህ በሕክምናው ዘርፍ ላይ ብዙ ነገር አለ። እና ለወገኖቼ መናገር የምፈልገው ነገር አሁን መጠንቀቅ ያለብን ጊዜ ነው። በተለይ እዚህ በአውሮፓና በአሜሪካ የነበረው ይሄ ሁለተኛው ሶስተኛው የዚህ ወረርሽኑ ማዕበል በሀገራችን አሁን እንደመጣን ያለንና መጠንቀቃችን አናቋርጥ ይሄ የመጀመሪያው ምክሬ ነው። ርቀትን በመጠበቅ ያፍ መሸፈኛዎችን ማድረግ እጅ መታጠብ ይሄም አስፈላጊ ነው። እንደዚህ እንደሰለጠነው ሀገር ምንጠቀምበት ምንም ኢኮኖሚውም የለንም ችሎታውም የለንም። እዚህ አውሮፓ ውስጥ አንድ ሰው ምግብ ቤት ቢኖረው ምግብ ቤቱን ቢዘጋ መንግስት ይደጉመዋል። ንግድ ቢኖረው በንግዱ ያግዘዋል። ሰዎች ከቤታቸው ሆነው መስራት ይችላሉ። ኢትዮጵያ ውስጥ ግን ያ ነገር የለም። ይግድ ውጭ ወጣም የምትቸረችር እናት ውጭ መውጣት አለባት መገናኘት አለባት። ስለዚህ አሁንም እንደው ይሄንን ነገር ማሰቡ እንዳልከው እዚህ አውሮፓ ውስጥ ብንሆንም ልባችን ሁልጊዜ ኢትዮጵያ ውስጥ ነው። ከአንድ አመት በፊት መስከረም ላይ የሩጫ ውድድር አዘጋጅተን ነበር ጎ ፎር ኢቲ በማለት በመጀመሪያ ደረጃ በዚህ በኮቪድ ለተጠቁ ወገኖቻችን የሚሆን ለኢትዮጵያ እርዳታ ለመላክ ችለናል። እንደገናም ደግሞ አሁን በቅርቡ በዚሁ ለኢትዮጵያ እንሄድ የምንራመድ እያልን በትግራይ በመተከል በኮንሶ አካባቢ ላሉ ወገኖቻችን የሚሆን ፈንድሬስ እያደረግን ነው። እና ውጭ ብሆንንም ሁልጊዜ መስራት የምንችለው ነገር አለ። አትሊስት ወገኖቻችን ያላቸውን አስተሳሰብ እንዲለውጡ።
መልካም ሶና ወዳጆቹ ኢትዮጵያ ውስጥ በሚደረጉ ቀደም ብዬ እንዳልኩት የበጎ አድራጎት ስራዎች ውስጥም በቀጥታ ትሳተፋላችሁ። በአሁኑም ሰዓት በዚህ ሁኔታ ውስጥ ያሉትን ለመርዳት እንቅስቃሴዎችን እያደረጋችሁ መኖሩን ያስረዱን። ዶክተር ዳዊት እስኪ ደግሞ ወደ ስራው ሁኔታ ለመልሶና ከአንድ አመት በፊት የነበረውን ነገር ያስታውሱና በስራው ምን አይነት ሁኔታዎች ተለወጡ? ድንገተኛ ህሙማንን የምትቀበሉበት ክፍል ውስጥ በአሰራር ደረጃ ምንድን ነው እንደው በመሰረታዊነት ኮቪድ ያመጣው ለውጥ? ምናልባትም ከኛ ጋር የሚቆዩ ለውጦች ሊሆኑ ይችላሉ ተብሎ የሚታሰቡ አሉ። የህይወትን አቅጣጫ በሚመለከተው ላይ ተመልሰን እንነጋገራለን። በህክምና ስራው በሙያው ግን ምን አይነት ለውጦችን አመጣ? እንደው ጎልተው የሚታየው ካሉ ህሙማን ወደ ሆስፒታል በሚመጡበት ጊዜ ማድረግ ያለባቸው በህክምና ክፍል ውስጥ እናንተ የምታደርጓቸው ዝግጅቶች የትኞቹ በጎላ ሁኔታ የዛሬ አመት ከነበረው ተለውጠው ይሆን?
አድማጮች፣ ከዶክተር ዳዊት በቀለ ጋር ያደረግነው ቃለ ምልልስ ይህ ብቻ አይደለም።
ሙሉን ቃለ ምልልሳችንን በድረገጻችንና በማህበራዊ ገጾቻችን እናኖራለን። ለአሁኑ ግን ዶክተር ዳዊትን ለጊዜያቸው እናመሰግናለን።